ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
አድማጮቻችን ይህ የአድቬንቲስት ዓለም አቀፍ ሬዲዮ የአማርኛ ስርጭት ክፍል ነው። አስደናቂው ልምምድ በሚል ርዕስ በአገልጋይ ውገነት ቦጋለ አማካኝነት የቀረበውን አነቃቂ መልእክት ይዘንላችሁ እንቀርባለን። ዝግጅቱ እምነታችንን የምናድስበት ለመንፈስ ቅዱስ ኃይል የምንጸልይበት ለአዳዲስ ነፍሳቶች መዳን የምንጸልይበትና የምንመሰክርበት ለክርስቶስ ምጽአት የምንዘጋጅበት ይሆናል። በመሆኑ እርሶም ተዘጋጅተው ሌሎችንም አድመው እንዲያዳምጡን እንጋብዝዎታል። የሕይወት ቃል ለሁሉ
በጌታ የተወደዳችሁ ውድ የጸሎትና የቃል አገልግሎት ተካፋዮች እንደዚሁም በተለያየ ዓለማት ሆናችሁ ይህንን ፕሮግራም የምትከታተሉ ሁሉ የጌታችን የኢየሱስ ክርስቶስን ጸጋና ሰላም ይብዛላችሁ እያልኩ የዛሬውን ቀን አምስት መልእክት ይዤላችሁ የመጣሁት ውብገነት ቦጋለ ነኝ ከአዲስ አበባ ኢትዮጵያ። ይህንን የጾምና የጸሎት ፕሮግራም ከጀመርን ዛሬ አምስተኛ ቀን ሆኗል። እግዚአብሔር የተመሰገነ ይሁን። እኔ በጣም እየተባረኩ ነው ያለሁት። እርግጠኛ ነኝ የእግዚአብሔር መንፈስ በየቤታችሁ በየልጆቻችሁ ክፍል እየገባ ከዛም አልፎ በልባችሁ ውስጥ ግዛቱን እያንሰራፋ ነው ብዬ አምናለሁ። ሃሌሉያ። ወገኖቼ እነዚህን ቀናቶች በደንብ እንጠቀምበት። በከንቱ ፈልጉኛል አልኳችሁም ብሏል እግዚአብሔር። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል ኢሳይያስ 55:6። እግዚአብሔርን ስንፈልገው የሚገኝ አምላክ ነው። ትፈልጉኛላችሁ አለ በኤርሚያስ ላይ ደግሞ። በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ፣ እኔም እገኝላችኋለሁ ይላል። ከምርኮም እመልሳችኋለሁ ይላል። ዛሬ ከእግዚአብሔር ሌላ የገዛን የወሰደን ልጆቻችንን ምርኮ አድርጎ የገዛ ነገር ካለ እግዚአብሔርን እንፈልገው። ትጠሩኛላችሁ፣ ቀርባችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ ይላል። ወገኖቼ እነዚህን ተስፋዎች በእጆቻችን ጨብጠን እግዚአብሔርን እንፈልገው። ወደ እግዚአብሔር እንጩህ፣ እሱም ይመልስልናል። ሃሌሉያ። እንግዲህ በዚህ ሳምንት የጀመርነው አስደናቂ ልምምዶች ያለው ሕዝብ በሚል ዋና ርዕስ ስር ያሉትን ንዑስ ርዕሶች እየተመለከትን ነበረ። ትናንትና አስደናቂውን የመነቃቃት ልምምድ ክፍል አንድን አይተናል። ዛሬ ደግሞ በዚሁ ንዑስ ርዕስ ያለውን ክፍል ሁለት እንመለከታለን። ለዚህ መሪ ጥቅሱን የምንወስደው ከሁለተኛ ዜና 7 ምዕራፍ 7 ቁጥር 14 ነው። በጌታ ስም አነባዋለሁኝ። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅርላለሁ፣ ምድራቸውንም እፈውሳለሁ ይላል። እንጸልይ። ክብርና ምስጋና የሚገባህ የዘላለም አምላክ እግዚአብሔር፣ በጌታ በኢየሱስ ክርስቶስ ስም እንደገና በፊትህ እንቀርባለን። እናመሰግንሃለን ጌታ ሆይ፣ ዛሬም እንደገና ይህንን እድል ሰጥተህን በእግሮች ስር ሆነን ጌታ ሆይ ልባችንን የሚያነቃቃውን ደግሞ ክፍል መልእክት ልንሰማ ስለሆነ የዘላለም አምላክ እግዚአብሔር ሆይ ቃልህ ሕያው ነውና ዛሬም ቃልህ የሚሰራ ነውና በጌታ በኢየሱስ ክርስቶስ ስም ወደ ልባችን ይገባ ዘንድ እነሆ ጌታ ሆይ የደከመውን ልባችንን ያጠነክረው ዘንድ፣ እግዚአብሔር ሆይ ደግሞ የደከመውን መንፈሳችንን ያበረታታው ያነቃቃው ዘንድ በጌታ በኢየሱስ ክርስቶስ ስም ለምንሃለሁ። ጌታ ሆይ አስተምረን፣ ዛሬም እንደገና እንማር። እኔንም ጌታ ሆይ በመንፈስ ቅዱስ ሞልተህ በውስጤ እንድታልፍ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሚያዳምጡት ሁሉ ደግሞ ጌታ ሆይ መንፈስ ቅዱስ ይሞላቸው ዘንድ፣ እነሆ መንፈስህ ሞልቷቸው ያዳምጡህ ዘንድ የበለጠ ትገለጽላቸው ዘንድ ማጸንሃለሁ። ኃጢአት በደሌን ሁሉ ይቅር በለኝ ጌታ ሆይ። እንደገና ደግሞ መንፈስህን በውስጤ እንድታረግ ጸልያለሁ በጌታ በኢየሱስ ክርስቶስ ስም አሜን። መነቃቃት እግዚአብሔር በመካከላችን የመስራቱ ውጤት ነው። ቢሆንም መነቃቃት እንዲመጣ ክርስቲያኖች የሚያደርጓቸው ነገሮች አሉ። በመነቃቃትና በመንፈስ ቅዱስ ጥምቀት መካከል የማይነጣጠል ግንኙነት አለ። የትንቢት መንፈስ ሲናገር ምን ይላል? በጴንጤቆስጤ ጊዜ የነበረው አይነት የመንፈስ ቅዱስ ጥምቀት ወደ እውነተኛ የሃይማኖት መነቃቃት የሚያመራና ብዙ አስደናቂ የሆኑ ስራዎችን የሚፈጽም ነው ይላል። የመንፈስ ቅዱስ ጥምቀት ላዶቅያዊው ክርስቲያን መንፈሳዊ መነቃቃትና ክርስቶስን ለዓለም ለመመስከር እንዲችል ኃይል ይሰጠዋል። ጌታ ኢየሱስ በፊተኛው ዝናብ ምሳሌ በጴንጤቆስጤ ጊዜ መንፈስ ቅዱስ በኃይል በምድር ላይ በሚወርድበት ጊዜ ጠቃሚነቱንና ውጤቱ ምን ሊሆን እንደሚችል በእርግጠኝነት ያውቅ ነበር። ስለዚህ ነገር እንዲህ አለ። ሉቃስ 12:49 ላይ በምድር ላይ እሳት ልጥል መጣሁ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ ይላል። ጌታ ኢየሱስ የሚናገረው ስለ የትኛው እሳት ነው? በእርግጥ ስለ እርሱ ስለ መንፈስ ቅዱስ እሳት ነው የሚናገረው። ሉቃስ 12:16 ላይ ዮሐንስ መልሶ ይላል፣ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፈር መፍታት ከማይገባኝ ከእኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል ይላል። ወገኖቼ ትናንትና ተነጋግረናል ስለ ላዶቅያ ክርስቲያኖች። ትዝ ይላችሁ እንደሆነ ለላዶቅያ ክርስቲያኖች ሲያስጠነቅቃቸው ጌታ ኢየሱስ ለብ ያላችሁ ክርስቲያኖች ናችሁ እያላቸው ነበረ። በራእይ 3:15 ላይ ቀዝቃዛ ወይም ትኩስ አይደላችሁም እያለ ነው። ስራችሁን አውቃለሁ፣ ቀዝቃዛ ወይ ትኩስ ብትሆኑ በወደድኩ ነበር አለ። እንግዲህ ለብ ያላችሁ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆናችሁ ምን ይላል? ካፌ አውጥቼ ልተፋህ ነው ይላል። አያችሁ፣ ያ ነበረ የላዶቅያ ቤተ ክርስቲያን ሁኔታ። ነገር ግን ጌታ ኢየሱስ ሁል ጊዜ እንደሚያደርገው ችግራቸውን፣ ስህተታቸውን፣ ኃጢአታቸውን ብቻ ተናግሮ አልሄደም፣ አላለፈም። ነገር ግን መፍትሄውን ነገራቸው። እንዴት ነው የላዶቅያን ክርስቲያኖች ካሉበት የለብታ ሕይወት ሊወጡ የሚችሉት? እግዚአብሔርስ እንዴት ነው መልሶ መንፈሱን በዚህ ለብ ባለ ቤተ ክርስቲያን ላይ ሊያወርደው የሚችለው? አያችሁ፣ የላዶቅያን ክርስቲያኖች እንዴት ነው የመንፈስ ቅዱስን ጥምቀት የሚቀበሉት እና መነቃቃትን የሚለማመዱት? አማኞች ሁል ጊዜ እንደሚያደርጉት በጸሎት የእግዚአብሔርን ተስፋ በመጠየቅ ነው። በቀደመችው ቤተ ክርስቲያን ሁሉም በአንድነት ሆነው በክርስቶስ የተስፋ ቃል ላይ በመታመን ለአስር ቀናት የመጸለያቸው ውጤት ነው በጴንጤቆስጤ ዕለት የመንፈስ ቅዱስን ጥምቀት እንዲቀበሉ ያደረጋቸው። የሐዋርያት ሥራ 1:14 ላይ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። እንደገና የትንቢት መንፈስ እንደገና ስለ መነቃቃት እንዲመጣ መጸለይ አስፈላጊነት እንደሆነ ለማረጋገጥ እንዲህ ይላል፣ የመነቃቃትን አስፈላጊነት የምትጠባበቁ በጸሎት መልስ ብቻ ነው ይላል። እያንዳንዱ ክርስቲያን ዛሬ መጸለይ ያለበት ጸሎት በትናንትናው ንባባችን መዝጊያ ላይ እንደ የጠቀስኩትን የዳዊትን ጸሎት ነው። አቤቱ ትመለሳለህ፣ ታድነንም አለህ፣ ህዝብህም ባንተ ደስ ይላቸዋል ይላል። ወገኖቼ መነቃቃት ለጥንቷ ቤተ ክርስቲያን ብቻ ተለይቶ የተቀመጠ አይደለም። ይህንን እያንሰብኩኝ በሁለተኛ ዜና ላይ በጣም ግልጽ በሆነ መንገድ በእግዚአብሔር ህዝብ መካከል እንዴት መነቃቃት እንደሚከሰት እናነባለን። ያም በመግቢያዬ የጠቀስኩት ጥቅስ ነው። ሁለተኛ ዜና 7:14 ላይ በስሜ የተጠሩት ህዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ ምን አረጋለሁ? በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። እግዚአብሔር የተመሰገነ ይሁን። ይህ ጥቅስ በጣም የታወቀ ጥቅስ፣ እግዚአብሔር እኛን ለመባረክ የሚያስፈልጉትን መስፈርቶች ይገልጽልናል። መነቃቃትን ለማምጣት የሚያስፈልጉትን መስፈርቶች ይገልጻል። ቀደም ብዬ እንደተናገርኩት ለመነቃቃት ክርስቲያን በመሆናችን ቤተ ክርስቲያን በመሄዳችን ብቻ አይደለም የሚመጣ ወገኖቼ። መነቃቃት እግዚአብሔር በመካከላችን የመስራቱ ውጤት ነው። መነቃቃት እንዲመጣ እኔና እናንተ የምናደርጋቸው ነገሮች አሉ። በዚህ ጥቅስ ላይ ስንመለከት የምንመለከተው መነቃቃት ትህትናን፣ ጸሎትን፣ ትጋትን፣ ንስሐን ይጠይቃል ወገኖቼ። ነገር ግን ይህ ቃል ደግሞ የተስፋ ቃል ነው። ይህ የተስፋ ቃል በመጀመሪያ የእስራኤል ሕዝብን አስመልክቶ ለንጉሥ ሰለሞን የተሰጠ ቢሆንም በንስሐና በእምነት ጌታን ለሚጠሩ ሁሉ ለእኔና ለእናንተ ተግባራዊ ይሆናል ማለት ነው። ወገኖቼ ይህ ጥቅስ የእግዚአብሔር ንስሐ የገቡ ሰዎችን ጸሎት ለመስማት ያለውን ከፍተኛ ዝግጁነት መግለጫ ነው። በአዲስ ኪዳን ውስጥ ተመሳሳይ ቃላት እናገኛለን። ያዕቆብ 4:8-10 ድረስ ያለው እንዲህ ይላል፣ ወደ እግዚአብሔር ቅረቡ ይላል፣ እርሱም ወደ እናንተ ይቀርባል። አዎ የእግዚአብሔር ሕዝቦች በአንድ ላይ ሆነው በአንድ መንፈስ ሆነው የእግዚአብሔርን ይህንን በስሙ የተጠሩት ሕዝቦች ሰውነታቸውን አዋርደው ቢጸልዩ ፊቱን ቢፈልጉ ከክፉ መንገዳቸው ቢመለሱ እግዚአብሔር ከሰማይ ይሰማቸዋል። እስቲ ይህንን ነገር እንመልከት። በመጀመሪያ የሚለው ምንድን ነው? በስሜ የተጠሩት ሕዝቤ ይላል። ይህን ቃል ስንመለከት እግዚአብሔር ራሱ ከዓለም ውስጥ የጠራን ከጨለማው ዓለም ወደሚደነቀው ብርሃን የጠራን እርሱ አይደለምን? በክርስቶስም የተጠራን ክርስቲያኖች መሆን ማለት ነው። በስሜ የተጠራው ሕዝብ ማለት ከሌላው ዓለም ተለይተን እንድንቆም ነው ወገኖቼ። እግዚአብሔር በስሜ የተጠራው ሕዝብ ብሎ ሲጠራን በስሜ የተጠራው ሕዝብ ከዓለም በተለየ መልኩ መኖር አለብን ማለት ነው። ምክንያቱም ለተለያዩ ነገሮች የምንሰጠው ቫልዩ አመለካከት የተለየ ስለሆነ ወገኖቼ 1 ጴጥሮስ 2:9 ሚልላ፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ ይለናል። ይህ ነው ወገኖቼ በስሜ የተጠራው ሕዝቤ ብሎ እግዚአብሔር የሚጠራን። ይህ ሕዝብ እኔና እናንተ ነን። በዚህ ዓለም የክርስቶስ ምስክሮች እንድንሆን ተጠርተናል። የእርሱን እውነት ለመካፈልና በድፍረት ኃይሉን ለመፈለግ ተጠርተናል ወገኖቼ። ከዚያስ እንግዲህ ይህንን ካልን በስሜ የተጠራው ከዛስ ሕዝቤ ደግሞ ይለናል። ሕዝቤ ምን ማለት ነው? ይህ እግዚአብሔር እርምጃ ከመውሰዱ በፊት ሊሟሉ የሚፈልጋቸው ሁኔታዎች መጀመሪያ ነው። እግዚአብሔር ለሕዝቡ ሁኔታዊ ወይንም ኮንዲሽናል ቃል ኪዳን እየሰጠ እንደሆነ ግልጽ ነው። እነዚህን ነገሮች አድርጉ እኔ ምላሽ እሰጣለሁ እያለ ነው። እግዚአብሔር መነቃቃትን ከመምጣቱ በፊት የተወሰኑ ነገሮችን ይጠብቃል እና እነዚህ ተስፋዎች በእግዚአብሔር ላይ የሚያምኑትን ለሚያምኑት ብቻ ናቸው ህዝቤ የሚላቸው። የርሱ መሆን አለብን ማለት ነው ወገኖቼ። ብዙ ጊዜ የምንዘነጋው የመነቃቃት ስራ ሁልጊዜም የሚጀምረው ከእግዚአብሔር ህዝብ ነው። ለምን? ለምን ጥሩ ጥያቄ ነው። ለክርስቶስ ነፍስን የማሸነፍ እውነተኛ ስራ ከመከናወኑ በፊት እግዚአብሔር አስቀድሞ ህዝቡን ማደስ አለበት። መታደስ ትፈልጋላችሁ ወገኖች? እኔ ፈልጋለሁ። ከዚያስ በመቀጠል ደግሞ ራሱን አዋርዶ ይላል። በስሜ የተጠራው ህዝቤ ራሱን አዋርዶ። ራስ ማዋረድ ማለት ምን ማለት ነው ወገኖቼ? ራስ ማዋረድ ማለት ትሁት መሆን ማለት ነው። ራስን አሳልፎ መስጠት መሆን ማለት ነው። በመሰጠት ውስጥ መኖር ማለት ነው ወገኖቼ። ራሱን አዋርዶ ማለት ራሳችንን ስናዋርድ በቀጥታ ለእግዚአብሔር አንተ ህይወቴን የምትቆጣጠር ነህ እያልነው ነው። ራሳችንን በእግዚአብሔር ፊት ስናዋርድ እርሱን ወደ ፈቃዱ እንዲቀርጸን እየፈቀድንለት ነው። አንድ ጊዜ እግዚአብሔር ያንን እንዲያደርግ ከፈቀድንለት በኋላ ተመልሰን አንድ አይነት ሰዎች መሆን አንችልም ወገኖቼ። ሃሌሉያ። ወደሚቀጥለው ነጥቤ ደግሞ ሲሄድ በስሜ የተጠራው ህዝቤ ራሱን አዋርዶ ቢጸልይ ነው የሚለው። ወገኖቼ ከዋኖቹ የመነቃቃት መርሆች አንዱ ቆራጥ የሆነ የጸሎት ጥረት ነው። ስንጸልይ ህይወታችንን ከእግዚአብሔር ጋር ለማገናኘት እየቀረብን ነው። ህይወታችን ከእግዚአብሔር ጋር ሲገናኝ ከመቅጽበት አስደናቂ ነገሮች፣ ታላቅ ነገሮች በህይወታችን ይከሰታሉ። እግዚአብሔር በህይወታችን ውስጥ መንፈስ ቅዱስን ያወርዳል። መነቃቃትን ለመለማመድ ጸሎት ወገኖቼ በጣም አስፈላጊ የሆነው ለዚህ ነው። ወገኖቼ ጸሎት ከእግዚአብሔር ጋር እያደገ ላለው ግንኙነት ዋና መሰረት ነው። ያለ ጸሎት ይህ ግንኙነት ሊያድግ አይችልም። በጸሎት ግን ይህ ግንኙነት እያደገና ስር እየሰደደ እያደገና ፍሬ እያፈራ ይሄዳል። እግዚአብሔር ይመስገን። በግል ህይወታችንም ሆነ በቤተ ክርስቲያናችን ውስጥ መነቃቃትን ለመለማመድ ከፈለግን ከእግዚአብሔር ጋር ያለን ጥልቅ ግንኙነት ሊበረታ ሊዳብር ይገባል። ከእግዚአብሔር ጋር ያለውን ግንኙነት ለማዳበርና ለማሳደግ በየቀኑ መወሰን ይኖርብናል። ዛሬ ወገኖቼ እኔና እናንተ ይችን ያለችንን ትንሿን ከእግዚአብሔር ጋር ያለንን ግንኙነት ለማጠናከር አዲስ ነገር በህይወታችን እንዲመጣ የጸሎት ሰዎች እንባል ዘንድ እግዚአብሔር እንዲረዳን መጠየቅ ይኖርብናል፣ መወሰን ይኖርብናል። መነቃቃትም እግዚአብሔር ከኛ ጋር ወዳለው ግንኙነት መግባትና በእርሱ መንፈስና ኃይል በአዲስ መንገድ መሞላት ማለት ነው። ከእግዚአብሔር ጋር ግንኙነት ካላዳበርን የግል መነቃቃትን በጭራሽ አናገኝም። ወገኖቼ በቤተ ክርስቲያናችን በምድራችን ውስጥ መነቃቃት እንዲኖር የብዙዎች መሳተፍን ይጠይቃል። ወደሚቀጥለው ነጥብ ደግሞ ስንሄድ ምንድን ያለው? በስሜ የተጠራው ህዝቤ ራሱን አዋርዶ ቢጸልይ ከዛስ ፊቴን ቢፈልግ ይላል። የእግዚአብሔርን ፊት መፈለግ ማለት በመጀመሪያ ፊቱን የመፈለግ ጥልቅ ፍላጎትና ከዚያም በንቃት እና ያለማቋረጥ ከዛስ ከክፉ መንገድ ቢመለስ ይላል። ኃጢአታችንን እስካላሰናበት ነው ድረስ ወገኖቼ መነቃቃት በህይወታችን ውስጥ ፈጽሞ አይመጣም። ከክፉ መንገዳችን እንመለስ ወገኖቼ። ያዕቆብ 4 ላይ ምን ይላል? ቁጥር 8 በጌታ ስም አነባዋለሁ። እናንተ ኃጢአተኞች እጃችሁን አንጹ፣
እናንተ በሁለት ሐሳብ የምትዋልሉ ልባችሁን አጥጥሩ፣ ተጨነቁ፣ እዘኑ፣ አልቅሱም። ሳቃችሁን ወደ ሐዘን፣ ደስታችሁንም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ እርሱም ከፍ ከፍ ያደርጋችኋል ይላል። ወገኖቼ እግዚአብሔር ከክፉ መንገዳችን እንድንመለስ ዛሬ ይናገረናል። በቤታችን፣ በቤተሰባችን፣ በልጆቻችን፣ በቤተ ክርስቲያናችን፣ በምድራችን ላይ ከፍተኛ መነቃቃት እንዲመጣ፣ የመንፈስ ቅዱስ መውረድ እንዲመጣ እኔና እናንተ ከክፉ መንገዳችን እንመለስ። ያን ጊዜ ብቻ እግዚአብሔር ከሰማይ ይሰማናል፣ ኃጢአታችንን ይቅር ይለናል። እኛንም፣ ቤተሰባችንንም፣ ቤተ ክርስቲያናችንንም፣ ማኅበረሰባችንን፣ አገራችንን፣ ምድራችንን ይፈውሳል። ሃሌሉያ። ወገኖቼ እግዚአብሔር መንፈሱን ያፈስ ዘንድ ፈቃደኛና ዝግጁ ነው። ነገር ግን መነቃቃት 100% ራሳችንን ለእግዚአብሔር ማስረከብን ይጠይቃል። ጌታ ኢየሱስ ለላዶቅያን ቤተ ክርስቲያን በጻፈው መልእክት ውስጥ ከኔ ግዢ እያለ ደግሞ የሚመክራት ባለጠጋ እንድትሆን በሳት የነጠረውን ወርቅ አለ። ትናንትና ይህንን ተነጋግረናል። ተጎናጽፈህም የራቆትነትህን ሀፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችን የምትኳለውን ኩል ከኔ ትገዛ ዘንድ መክርሃለሁ ይላል ራእይ 3:18 ላይ። ወገኖቼ እንግዲህ ራሳችንን ሙሉ በሙሉ ለእግዚአብሔር በመስጠት ነው የምንገዛው። ምናልባት ከገንዘብ ጋር በተያያዘ የምንፈጽማቸው ስህተቶች ማረም ይኖርብን ይሆናል። ይህም ገንዘባችንን እንድንሰዋ ሊያደርገን ይችላል። ምናልባት እኔና እናንተ ኩራታችንን፣ ትዕቢታችንን የሚነካ ጉዳይም ቢሆን ለሰዎች ይቅርታን መስጠትም ሊሆን ይችላል፣ ወይንም ይቅርታን መጠየቅ ሊሆን ይችላል። ቢሆንም ሰይጣን እንዲንቀጠቀጥ ከፈለጋችሁ በፍጹም ልባችሁ እግዚአብሔር መነቃቃት እንዲሰጣችሁ ዛሬውኑ በዚህ ቀን እንድትጠይቁት በትህትና እጋብዛችኋለሁ። ወገኖቼ የትንቢት መንፈስ እንደዚህ ሲል ይናገራል፣ በዛለችው ቤተ ክርስቲያን ላይ እግዚአብሔር መንፈሱን እንዲያወርድ በመካከላቸው ያለውን እያንዳንዱን መሰናክል አስወግደው ለእግዚአብሔር መንገድን ከሚጠርጉት የእግዚአብሔር ሕዝቦች በላይ ሰይጣን የሚፈራው ነገር የለም ይላል። ሁሉን ለእግዚአብሔር ለማስረከብና ከእርሱ ለመግዛት እንዲሁም ራሳችንን 100% ለእርሱ ለመስጠት ፈቃደኛ ነን። መነቃቃትን በሕይወታችን ለመለማመድ እንደዚሁም በእግዚአብሔር ሕዝብ መካከል በቅርቡ በሚከሰተው ታላቅ የመነቃቃት እንቅስቃሴ ተካፋይ ለመሆን አስፈላጊው ነገር ይሄ ነው። ፈቃደኛ ነን? ፈቃደኛ ነሽ? ፈቃደኛ ነህ? እስቲ በዚህ ሳምንት የበለጠ እግዚአብሔር በእውነት በእኛና አብረናቸው በምንጸልያቸው ላይ በመንፈስ ቅዱስ እንዲያጠምቀን እንጸልይ። እስቲ እንደገና ዛሬም እግዚአብሔር 100% ሕይወታችንን ለእርሱ የማስረከብን ምኞት እንዲሰጠን እንጸልይ። እግዚአብሔር እኛንና ልጆቻችን፣ ቤታችንን፣ ቤተ ክርስቲያናችንን እንዲያነቃቃ እንጸልይ። እስቲ ወገኖቼ ጊዜው አጭር ነው። ጌታችን በቅርቡ ይመጣል። በፈተና የሚጸና ሰው የተባረከ ነው ይላል። ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። እንጸልይ። ክብርና ምስጋና የሚገባህ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። በእውነት በቃልህ እንደተናገርከው በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ፊቴን ቢፈልግና ከክፉ መንገዱ ቢመለስ ከሰማይ ሰማዋለሁ፣ ኃጢአቱን ይቅር እላለሁ፣ ምድሪቱን እፈውሳለሁ ብለሃል ጌታ ሆይ። አዎ እግዚአብሔር ሆይ ዛሬም እኔም ወገኖቼም ዝቅ ብለን ጌታ ሆይ እግዚአብሔር የዘላለም አምላክ በፊትህ እንመጣለን ፊትህን እንሻለን ጌታ ሆይ ከክፉ መንገዳችን ሁሉ እንመለሳለን እግዚአብሔር አምላኬና መድኃኒቴ ሆይ አንተ ኮነህ ኑን ወቃቀስ ያልከን ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ተነጣለች ያልከን አንተነ ይቀላችሁን እንደ ደም ይቀላችሁን ኃጢአታችንን ይቀርበለን መተላለፋችንን ሁሉ እግዚአብሔር ሆይ ይቀርበለን የእግዚአብሔር እጅ ከመስጠት አላጠረም እንደዚሁም ጆሮቹም ከመስማት አልደነቆሩ ነገር ግን ኃጢአታችሁ በዛ ብለሃል ለየን ብለሃል እግዚአብሔር አምላክ ባክህ ዛሬ ግን በንስሐ በፊትህ እንቀርባለን ኃጢአታችን በደላችን ሁሉ ይቀርበለን እንደ ዳዊትኛም አቤቱ እንደ ቸርነትህ መጠን ማረን እንደ ርኅራኄህም ብዛት ደግሞ ኃጢአታችንን ደምስስ እንልሃለን ምስራቅ ከምዕራብ እንደሚልቅ እግዚአብሔር ለሚወዱት ኃጢአታቸውን የዛሬው ያህል አራቀ ተብሏልና በጌታ በኢየሱስ ክርስቶስ ስም እንድታርቅልን ጸልያለን ደግሞ እርዳን እግዚአብሔር ሆይ መልሰን አንተን እንዳናሳዝንህ እግዚአብሔር ሆይ አንተ እርዳን ቃልህን በልባችን ሰውር ጌታ ሆይ እነሆ ጌታ ሆይ ልክ እንደ ዳዊት እንዳለው እግዚአብሔርን ቃል በልቤ ውስጥ ሰወርኩኝ ስለዚህ ኃጢአት እንዳይገዛኝ እንዳለው እግዚአብሔር ሆይ እባክህን አንተ እርዳን እርዳን በጽድቅ መንገድ አራምደን እግዚአብሔር የዘላለም አምላክ ከክፉ መንገዳችን ሁሉ እንመለስ ጌታ ሆይ አንተ እርዳታችን ሁንልን ዘላለም አምላክ እግዚአብሔር ሆይ በዚህም የተነሳ ደግሞ ጌታ ሆይ አንተ ምድራችንን በመነቃቃት እንድትሞላት ቤተ ክርስቲያናችንን በማነቃቃት እንድትሞላት እንድትለውጠን ጌታ ሆይ እግዚአብሔር ሆይ አንተ በማከላችን እንድትሰራ ቅዱስ መንፈስ በውስጣችን እንዲሞላን በላያችን ደግሞ እንዲያጠምቀን እግዚአብሔር የዘላለም አምላክ ለኛ ብቻ ሳይሆን እግዚአብሔር ሆይ ለልጆቻችንም ለቤታችንም ለቤተ ክርስቲያናችንም እግዚአብሔር ሆይ መንፈስ ቅዱስ እንዲወርድ ጸልያለሁ ጌታ ሆይ አመሰግናለሁ ይንንም ስለምታደርግ መንፈስ ቅዱስ በውስጣችን ገብቶ አዲስ ነገር አድርጋለሁ ብለሃል አዲስ ነገር ታደርግልን ዘንድ እንማጸናለን ጌታ ሆይ አመሰግናለሁ ስለነበረን ሳምንት ዛሬም ደግሞ ጌታ ሆይ በዚህ ቃል አንተ ታልፍበት ዘንድ እንማጸናለን እስትንፋስ የህይወት እስትንፋስ እግዚአብሔር ማምላክ ተተነፍስበት ዘንድ ጸልያለሁ ለሚሰሙት ሁሉ በረከት ይሆንላቸው ዘንድ ጸልያለሁ ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ አሜን